በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ያላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን ለማዳመጥ የቀረባችሁትን ታላላቆችና ታናናሾች ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንደምን አመሻችሁ እንላለን። አዎ እናንተ እንደተለመደው ያው ባንሰማ ሆኖ ነው እንጂ ለሰላምታችን አጸፈታውን እግዚአብሔር ይመስገንኛ ደህና ነን ሳትሉን እንደማትቀሩና አምናለን። እግዚአብሔር ይባርካችሁ። እንግዲህ ተከታታዩን የመጽሐፍ ቅዱስ ጥናት ክፍለ ጊዜያችንን እግዚአብሔር በፈቀደልን ሰዓት በወደደውም ሰዓት ነው ይዘንላችሁ ቀርበናል። እስከ መጨረሻው ከኛ ጋር እንደምትሆኑ ተስፋ እያደረግን እንግዲህ አስቀድመን እንደተለመደው ዝማሬን ጋብዛችኋለን። ጌታ ለዘላለም ይክበር ይመስገን። ዘማሪያኑን እግዚአብሔር ይባርካቸው ይያልን። ወደ ዛሬው ጸሎታችን እናልፋለን። እንጸልይ። ጌታ ሆይ የተከፈተውን ያንተን ወንጌል ይዘን ቀርበናል። ልባችንም ከወንጌል ከቃልህ ጋር የተከፈተ ይሆን ዘንድ በዚህች ምሽት ደግሞ እግዚአብሔር አምላካችን ወይ በዚህ አይነት ሁኔታ በፊትህ ቀርበናል። አንተ ስትመክረን አንተ ስትናገረን የሚመከር አንተንም የሚሰማ ልብን በውስጣችን ፍጠርልን። በቀረው የሕይወታችን ዘመን እግዚአብሔር አምላካችን ወይ አንተን አስደስተን ማለፍ የምንችል ሰዎች አድርገን። አቤቱ አምላካችን ሆይ በዚህ ጊዜ በተለያየ አይነት ሁኔታ ውስጥ ብንገኝም አንተን ግን እግዚአብሔር አምላካችን ወይ ከመስማት የሚከለክለን ምንም ኃይል ሊኖር አይችልምና እግዚአብሔር ሆይ ለዘላለም ክብር ተመስገን። በሕይወታችን ውስጥ እግዚአብሔር ሆይ ሳንካን እየፈጠረ ችግርን እየፈጠረ ሊቋቋመን ሊገዳደረን የሚሞክር ክፉ በጌታ በኢየሱስ ክርስቶስ ስም የተመታ ይሆን ዘንድ እንጸልያለን። እግዚአብሔር ሆይ ሥልጣን ሁሉ ያንተ ነው። እግዚአብሔር አምላካችን ሆይ በሥልጣንህና በኃይልህ ደግሞ በልባችን ውስጥ እንድትነግስና እንድትከብር በመንፈስ ቅዱስህም ኃይል ልባችንንና ሁለንተናችንን እንድትገዛ እንለምንሃለን። ጊዜውንም ሰዓቱንም ሁሉ ባርክልን። በአንድ ልጅህ በኢየሱስ ክርስቶስ ዓለምን ባዳንክበት በስሙ ኃይል እንለምንሃለን። አሜን። ክቡራን አድማጮቼ ባለፈው አርብ ምሽት ከኢሳይያስ ምዕራፍ 10 እግዚአብሔር ሕዝቡን እስራኤልን ለመቅጣት አሶርን እንደ መሳሪያ መጠቀሙና ከዚያም በኋላ ደግሞ ራሱ እግዚአብሔር አሶርን መቅጣቱን በስፋት መመልከታችን የሚታወስ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን ደግሞ ከምዕራፍ 11 የምንመለከተው የንጉሡ ማንነትና ሥልጣን እንዲሁም ለሚመሰረተው መንግስት ያለው ዓላማና ቅድ የሚለውን ይሆናልና እስቲ ቀደም ብላችሁ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጉና ትንቢተ ኢሳይያስ ምዕራፍ 11 አውጡ። የዚህ የትንቢተ ኢሳይያስ ምዕራፍ 11 አብይ ያሳቡ ቀደም ብዬ እንደተናገርኩት የንጉሡ ማንነትና ሥልጣን። ቶሎ ቶሎ ጻፍ ጻፍ አድርጉ። የንጉሡ ማንነትና ሥልጣን እንዲሁም ለሚመሰረተው መንግሥት ያለው ዓላማና እቅድ የሚሉት ይሆናሉ። ምዕራፍ 11 ከምዕራፍ 7 የጀመረው ትንቢት ቀጣይ ክፍል ሲሆን የሚደመደመውም ምዕራፍ 12 ላይ ነው። እነዚህ ትንቢቶች የተነገሩት በንጉሥ አካዝ ዘመን ሲሆን እስካሁን እንደተመለከትነው ትንቢቶቹ በስፋትና በጥልቀት እየዳበሩ ነው የመጡት። ባለፉት ምዕራፎች ጌታ ኢየሱስ የታላቁ መከራ ዘመን በማለት ስለተናገረለት የፍርድ ጊዜ አይተናል። ምዕራፍ 11 ደግሞ ከጠቅላላው ቅዱሳት መጻሕፍት ውስጥ መሲሁን አስመልክቶ ከተነገሩ ታላላቅ ትንቢቶች አንዱና ዋነኛው ነው ማለት ይቻላል። መንግሥቱን ለመመስረት ክርስቶስ እንደሚመጣ እንዲሁም ስለሚመሰርተው መንግሥት አይነት ምሳሌያዊ በሆነ ቋንቋም ያመለክታል። ምዕራፍ 12 ላይ ደግሞ የዚህን መንግሥት መቋቋምና እንዲሁም ጌታ በመንግሥቱ ሲመለክ እና ያለን። እስቲ አሁን ደግሞ የንጉሡ ማንነትና ሥልጣንን የሚያወሳውን ክፍል ከቁጥር 1 እንመልከት። ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ይላል። እዚህ ላይ ከእሴይ ግንድ በትር ይወጣል አለ እንጂ ከዳዊት ግንድ በትር ይወጣል አለ ማለቱን እንድናስተውል ፈልጋለሁ። የተጠቀሰው የዳዊት አባት እንጂ ዳዊት አይደለም። ያም ሆነ ይህ መሲሁ የሚመጣው ከዳዊት ዘር ሐረግ መሆኑ ግልጽ ነው። ታዲያ ለምን ኢሳይያስ እሴይን መጥቀስ አስፈለገው? ንጉሣዊው የዘር ሐረግ የጀመረው በዳዊት ሲሆን እንደሚታወቀው እሴይ ከቤተልሔም ከተማ የመጣ ገበሬና ከብት አርቢ ነው። ኢየሱስ በዚህ ምድር በነበረበት ዘመን የዳዊት ዘር ሐረግ እንደ ማንኛውም ምረኛና ከብታር ቢንጂ በንጉስነት ስልጣኑ አይታወቅም ነበር። ለዚህ ነው ኢሳይያስ ከዳዊት ማለቱን እትቶ ከይሳይ ግንድ በትር ይወጣል ማለቱን የመረጠው። እስቲ ይህንን አረፍተ ነገር በደንብ እንድትረዱት እንደገና ላንብብላችሁ። እዚህ ላይ ማለትም በቁጥር 1 ላይ ከይሳይ ግንድ በትር ይወጣል አለ እንጂ ከዳዊት ግንድ በትር ይወጣል አለ ማለቱን አስተውሉ። የተጠቀሰው የዳዊት አባት እንጂ ዳዊት አይደለም። አስተዋላችሁ? በዚህ በቁጥር 1 የተጠቀሰው የዳዊት አባት እንጂ ዳዊት አይደለም። ያም ሆነ ይህ ወገኖቼ መሲሁ የሚመጣው ከዳዊት ዘር ሐረግ መሆኑ ግልጽ ነው። ታዲያ ለምን ኢሳይያስ ነብዩ ማለቴ ነው ኢሳይን መጥቀስ አስፈለገው? አስተዋላችሁ? ጥያቄን ተረዳችሁ አይደል? ኢሳይያስ ዳዊት ከማለት ይልቅ ኢሳይን መጥቀስ ለምን አስፈለገው? ምክንያቱም ንጉሳዊው የዘር ሐረግ የጀመረው በዳዊት ሲሆን ይመልሱ ነው ማለት ነው። ተመልከቱ። ንጉሳዊው የዘር ሐረግ የጀመረው በዳዊት ሲሆን እንደሚታወቀው አባቱ እሴይ ደግሞ ከቤተልሔም ከተማ የመጣ ገበሬና ከብት አርቢ ነው። ኢየሱስ በዚህ ምድር በነበረበት ዘመን የዳዊት ዘር ሐረግ እንደ ማንኛውም ምረኛና ከብት አርቢ እንጂ በንጉስነት ስልጣኑ አይታወቅም ነበር። ለዚህ ነው ኢሳይያስ ከዳዊት ማለቱን እትቶ ከይሳይ ግንድ በትር ይወጣል ማለትን የመረጠው። ቁጥቋጥ ወይም ቁጥቋጦ ቅርንጫፍ ማለት ነው። ይህን ቃል ለሁለተኛ ጊዜ መመልከታችንንም ታስታውሳላችሁ ብዬ አስባለሁ። ይህን ቃል መጀመሪያ የተመለከትነው በኢሳይያስ ምዕራፍ 4 ቁጥር 2 ላይ ነበር። ጌታ ኢየሱስ ክርስቶስ ከሚታወቅባቸው ስመ ማንነቶች አንዱ ይህ ነው። በኢሳይያስ 53 ደግሞ ከደረቅ መሬት እንደ ሥር አድጓል በማለት ተነግሮለታል። ይህ ኢየሱስ ከዝቅተኛና ደሃ ቤተሰብ እንደሚገኝ የሚያመለክት ምሳሌያዊ አገላለጽ ነው። አሁን ደግሞ አለፍ ብለን ቁጥር 2ን እስቲ እናንብብ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። እዚህ ላይ የጌታ ኢየሱስ ክርስቶስ ልዩ መለያ የሆኑ ሰባት ነገሮች ተዘርዝረዋል። እነርሱም አንደኛ የእግዚአብሔር መንፈስ፣ ሁለተኛ የጥበብ መንፈስ፣ ሦስተኛ የማስተዋል መንፈስ፣ አራተኛ የምክር መንፈስ፣ አምስተኛ የኃይል መንፈስ፣ ስድስተኛ የእውቀት መንፈስ፣ ሰባተኛ እግዚአብሔርን የመፍራት መንፈስ ናቸው። ፈጠን ፈጠን ብዬ አነበብኩት፣ ያው ከቁጥር 2 ታገኛላችሁ ብዬ ነው። በቅዱሳት መጻሕፍት አተረጓጎም መሰረት 7 ቁጥር የግድ የፍጽምና ቁጥር ነው ማለት አይደለም። ይልቁንም ሙላትን፣ የነገሮችን ማለቅና መጠናቀቅን ነው የሚያመለክተው። ዮሐንስ ምዕራፍ 3 ቁጥር 34 ዮሐንስ 3 ቁጥር 34 እግዚአብሔር መንፈሱን ሰፍሮ አይሰጥምና ይላል። ኤፌሶን 5 ቁጥር 18 ደግሞ መንፈስ ይሙላባችሁ ይላል። አንዳንድ ሰዎች መንፈሱን የተቀበሉት የጠብታ ያክል ነው፣ ሌሎች ደግሞ ግማሽ ያሉን ነው። እውነቱን እንናገር ከተባለ ወገኖቼ መንፈሱ በሙላት ያላቸው በጣም ጥቂት ክርስቲያኖች ናቸው። እንግዲህ ጌታ ኢየሱስ ክርስቶስ የዚህ አይነት ሞልቶ የሚትረፈረፍ መንፈስ እንደሚኖረው ነው ትንቢቱ የሚያመለክተው። እስቲ ቀጥለን ደግሞ ከላይ የተጠቀሱትን ነገሮች በዝርዝር እንመልከታቸው። አንደኛ የእግዚአብሔር መንፈስ ያርፍበታል ይላል። ጌታ ኢየሱስ ክርስቶስ የመጣው የኛን ሥጋ ለብሶ እንደመሆኑ መጠን በመንፈስ ቅዱስ ሙላት መንቀሳቀስ አስፈልጎታል። ወደፊት ሲመለስ ግን በመንፈስ ኃይል ብርታት ዓለምን ይገዛል ጌታችን። ሁለተኛው ነጥባችን የጥበብ መንፈስ የሚል ነው። መጽሐፍ እንደሚናገረው እርሱ ጥበባችን ሆኗል ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ተመልከቱ። በዚህ ህይወት መሪያችንና አስተማሪያችን ሊሆን አቅሙም ችሎታውም ያለው እርሱ ብቻ ነው። በፍጹም ብቻችንን ይህን ዓለም መቋቋም አንችልም። የዚህ ዓለም ገዢ ይመጣልና በኔ ላይም አንዳች የለውም በማለት ደፍሮ መናገር የሚችል ኢየሱስ ክርስቶስ ብቻ ነው። ዮሐንስ ምዕራፍ 14 ቁጥር 30 ተመልከቱ። ዮሐንስ 14 ቁጥር 30 ምንጊዜም ቢሆን ሰይጣን እኔና እናንተን የሚከስበት ነቀፋ አያጣም። ኢየሱስ ክርስቶስ ላይ ግን አንዳችም ነውር ማግኘት አይችልም። ስለሆነም የጥበብ መንፈስ ያስፈልገናል። ያንን የምናገኘው ደግሞ በኢየሱስ ክርስቶስ ነው። ሶስተኛ የማስተዋል መንፈስ ሲል መንፈሳዊ የመለየት ችሎታ ማለቱ ነው። መንፈሳዊ የመለየት ችሎታ ያላቸው በጣም ጥቂት ክርስቲያኖች ብቻ መሆናቸው የሚያሳዝን ነው። አንዳንድ ሰዎች ሰባዊ በሆኑ መስፈርቶችና መለኪያዎች ብቻ በሌሎች በቀላሉ ሲታለሉ በጣም ይገርመኛል። ዋናው መመዘኛችን ሰውየው የሚናገረው ከእግዚአብሔር ቃል ጋር መጣጣም አለመጣጣሙን ሳይሆን ድምፁ ደስ ይለኛል ወይም አቋሙ ደስ ይለኛል በማለት ብቻ በሌሎች ይወሰዳሉ። ከምንጊዜውም የበለጠ በዚህ ዘመን ወገኖቼ ክርስቲያኖች የመለየት ችሎታ ያስፈልጋቸዋል። በአገልግሎት ዘመኔ ሁሉ በዚህ ጉዳይ ላይ ስጸልይ ኖሬአለሁ። በተለይም ደግሞ በዚህ ዘመን ከምንጊዜው ይልቅ ይህ ችሎታ እንደሚያስፈልገን ተረድቻለሁ። ማን እውነተኛ ማን ሐሰተኛ መሆኑን ማወቅ ይኖርብናል። በአንድ ወቅት ለአገልግሎት እዚህ ከምኖርበት ከተማ ወጣ ብዬ በነበርኩበት ጊዜ ሬዲዮኔን ከፍቼ እያዳመጥኩ ነበር። በራዲዮኑ የሚናገረው ሰው የሚገልጸው ሁሉ እውነት ነበር። በሚያቀርበው የእግዚአብሔር ቃል እውነት ልቤ ሲባረክም ይታወቀኝ ነበር። በድንገት ግን ያ አገልጋይ ከአድማጮቹ ተገቢውን እገዛ ካላገኘ በቀር አገልግሎቱን መቀጠል እንደማይችል በራዲዮ ሲናገር ሰማሁት። ሁኔታው በጣም አሳዘነኝ፣ አስደነገጠኝም ልቤንም። ሰዎች ይህን የእግዚአብሔር አገልጋይ በገንዘባቸው ለመርዳት ፈቃደኛ ይሆኑን በማለት ጠየቅኩት። ተገቢ እገዛና ድጋፍ ከሚደረግላቸው አገልጋዮች በተሻለ ሁኔታ ቃሉን የማስተማር ብቃትና ችሎታ እንዳለው በእርግጠኝነት መናገር ይችላለሁ። በሌላ ጊዜ ስለዚህ አገልጋይ ከአንድ መጋቢ ጓደኛዬ ጋር ስነጋገር ያ አገልጋይ ታላቅ የመጽሐፍ ቅዱስ አስተማሪ፣ ሐቀኛና ትሑት አገልጋይ መሆኑንና በገንዘብ ችግር ምክንያት ግን አገልግሎቱን ለማቋረጥ እንደ ተገደደ አጫወተኝ። የዚያ ከተማ ሰዎች ያለ ጥርጥር ወገኖቼ መንፈሳዊ የመለየት ችሎታ ያስፈልጋቸዋል። ወዳጆቼ እግዚአብሔር የማስተዋል መንፈስ እንዲሰጣችሁ ትጸልያላችሁን? አራተኛ የምክር መንፈስ። ማንኛችንም ብንሆን መካሪ ያስፈልገናል። ጌታ ኢየሱስ ክርስቶስ የማንንም ምክር ጠይቆ እንደማያውቅ አስተውላችኋልን? እኔና እናንተ ግን በርሱ መመከር ያሻናል። አምስተኛ የኃይል መንፈስ። መንፈሳዊ ኃይል ያስፈልገናል። ሐዋርያ ጳውሎስ እርሱንና የትንሣኤውን ኃይል አውቅ ዘንድ ይላል። ስድስተኛ የእውቀት መንፈስ እና ሰባተኛ እግዚአብሔርን የመፍራት መንፈስ። ሁለቱም የሚገኙት የእግዚአብሔርን ቃል በትጋት በማጥናት እንደሆነ አምናለሁ። እግዚአብሔር እነዚህን ሁሉ እንድንፈጽም ደግሞ በኃይልና በመንፈሱ ይርዳን። የመንግሥቱ መመስረት ዓላማ የሚናገረውን ከቁጥር 3ና ከቁጥር 4 እስቲ አብረን እንመልከት። እግዚአብሔርን በመፍራት ደስታውን ያያል። ዓይኑ እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም ነገር ግን ለድሆች በጽድቅ ይፈርዳል ለምድር የዋሆች በቅንነት ይበይናል ባፉ ምበትር ምድርን ይመታል በከንፈሩም እስትንፋስ ክፎችን ይገድላል ይላል። የታላቁ መከራ ዘመን ሰይጣን ያላንዳች ከልካይ የልቡን ማድረግ የሚችልበት ወቅት ነው። በሰባዊ አነጋገር ያ ዘመን ሰዎች ምንም ረዴት ወይም ማጋዥ ኃይል የማያገኙበት ዘመን ነው። ካለችበት መከራ የተነሳ እስራኤል እርዳታ ፍለጋ ትጣራለች። ይሁን እንጂ ከምስራቅም ሆነ ከምዕራብ ከሰሜንም ሆነ ከደቡብ አንድም እንኳ ከጎኗ የሚቆም አታገኝም። በዚያ ወቅት ወገኖቼ ረዲየቷ ከሰማይ ስለሚሆን መሲሁ ደርሶ ይታደጋታል መንግስቱንም ለመመስረት ይመጣል። እርግጥ ነው ያለም የጌታ ኢየሱስ ክርስቶስን ገዢ መሆን አይፈልግም። የእግዚአብሔር ፈቃድ ስለሆነና የእግዚአብሔር ፈቃድ ደግሞ አሸናፊ ስለሆነ ግን ምንም ማድረግ አይችልም። በዓለም ላይ ይፈርዳል። ሆኖም ፍርዱ ዓለም እንደሚፈርደው አይነት ፍርድ አይሆንም። የዚህ ዓለም ፍርድ የተንዛዛና ሰልቺ ቀጠሮዎች የበዙበት ነው። በመጨረሻም ወንጀለኛው እንደ ንጹህ ይለቀቅና በደል የሌለበት ሰው ደግሞ ወንጀለኛ ይሆናል። ጌታ በዓለም ላይ ሲፈርድ ግን እንዲህ አይሆንም። የሚኖረው ሁለት የፍርድ ጊዜ ሲሆን አንደኛው ያማኞች ሁለተኛው ደግሞ የማያምኑ ሰዎች ፍርድ ይሆናል። አንድ ቀን ወገኖቼ እኔና እናንተ በክርስቶስ ፊት እንቆማለን። ያደረግነው ብቻ ሳይሆን በማስመሰል ሸፋፍነን የያዝነው ሁሉ ይገለጣል። ከዚያ ብራን ፊት ምንም ነገር ተሸሽጎ ማምለጥ አይችልም። ቁጥር 5ን ተመልከቱ። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል ይላል። ጽድቅና ታማኝነት የመንግስቱ መሰረት ይሆናሉ። ይህን መንግስት ከሌላው መንግስት ልዩ የሚያደርጉት ነገሮች ደግሞ በቁጥር 6ና በቁጥር 7 ላይ ተዘርዝረው እናገኛቸዋለን። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና ያንበሳ ደቦል ፍሪዳም ባንድነት ያርፋሉ። ታናሽም ልጅ ይመራቸዋል፣ ላምና ድባብሮ ይሰማራሉ። ግልገሎቻቸውም ባንድነት ያርፋሉ፣ አንበሳም እንደ በሬ ገለባ ይበላል ይላል። ጌታ ይህን ምድር በሚገዛበት ጊዜ አንበሳና ጥጃ አብረው ይሆናሉ። ይህ አድማጮቼ አስገርማችሁ ምን? ጌታ ኢየሱስ ክርስቶስ ይህን ምድር በሚገዛበት ጊዜ አንበሳና ጥጃ አብሮ ይሆናሉ። በዚህ አሁን ባለንበት ዘመን አብሮ መኖር የሚችሉት ግን ጥጃው አንበሳው ሆድ ውስጥ ሲገባ ብቻ ነው። አይደለም እንዴ? አንበሳም እንደ በሬ ገለባ ይበላል ይላል። ሁላችንም እንደምናውቀው አንበሳ ስጋ እንጂ ገለባ አይበላም። ስለሆነም አባባሉ ሊታመን የማይቻል ወይም ደግሞ በጣም የተጋነነ ይመስለናል። ግን እስቲ ራሳችንን አንድ ጥያቄ እንጠይቅ። ለመሆኑ አንበሳውን የፈጠረው አምላክ ገለባ እንዲበላ ማድረግ ያቅተዋል ብላችሁ ታስባላችሁን? ይህንን በዚህ ላብቃ። እስቲ አለፍ ብለን ቁጥር 9ን እንመልከት። በተቀደሰው ተራራዬ ሁሉ ላይ አይጎዱም አይጠፉምም፣ ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና ይላል። ይህ መንግሥት በድንበር የማይከለል ምድርን ሁሉ የሚሸፍን መንግሥት ይሆናል። በዚያም ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ይላል። ቁጥር 10ን ልብ ይሏል። በዚህ ጥቅስ ውስጥ ቁልፉ ሐሳብ ያለው በዚያ ቀን የሚለው ላይ ነው። ያ ቀን የተባለው ከታላቁ መከራ መጀመሪያ አንስቶ መንግሥቱ እስከሚመሰረትበት ጊዜ ድረስ ያለው ወቅት ነው ማለት ነው። ቁጥር 11ን ተመልከቱ። በዚያም ቀን እንዲህ ይሆናል፣ የቀረውን የሕዝቡን ቅሬታ ከአሦርና ከግብጽ ከፋጥሮስና ከኢትዮጵያ ከኤላምና ከሰናኦር ካማትም ከባህርም ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል ይላል። እግዚአብሔር እንደገና እስራኤልን እንደ መንግሥት ያቋቁማታል። ሙሴ እየመራ ከግብጽ ሲያወጣቸውና በኢያሱ መሪነት ወደ ተስፋው ምድር ከገቡ በኋላ የመጀመሪያውን መንግሥት መስርተው ነበር። ቁጥር 12 ለአሕዛብም ምልክትን ያቆማል፣ ከእስራኤልም የተጣሉትን ይሰበስባል፣ ከይሁዳም የተበተኑትን ከአራቱ የምድር ማዕዘኖች ያከማቻል ይላል። ምልክት ሲል ምን ማለቱ ነው? ምልክት ሲል ራሱ ጌታ ኢየሱስ ክርስቶስን ካልሆነ በቀር ሌላ ሊሆን አይችልም። ይህ የእግዚአብሔር ዕቅድ ነው። ጊዜውን ጠብቆ ሁሉም ይፈጸማል። እስቲ ዛሬ የመጨረሻ ክፍላችን የሆነውን ቁጥር 16ን አብረን እንመልከት። ከግብጽም በወጣ ጊዜ ለእስራኤል እንደነበረ ለቀረው ለሕዝቡ ቅሬታ ከአሶር ጎዳና ይሆናል ይላል። በፍልስጤም ምድር የሚያልፍ ከአሶር ጀምሮ እስከ ግብጽ የሚደርስ ታላቅ አውራ ጎዳና ይከፈታል። መረዳት እንደሚቻለውም እግዚአብሔርን ለማምለክ አሕዛብ ወደ ኢየሩሳሌም የሚመጡት በዚህ መንገድ ነው። ለዚህ መረጃ የሆነን ዘንድ ዘካርያስ 14 ከቁጥር 16 እስከ 18 ያለውን መመልከቱ በቂ ነው። ዘካርያስ ምዕራፍ 14 ከቁጥር 16 እስከ 18 ያለውን ልብ ይሏል። የተቃረበ ለዚህች ምሽት ፕሮግራማችን በዚሁ ሊቋጭ ነው። እግዚአብሔር ወዶና ፈቅዶ ደግሞ ለዚያብ ያደርሰን። ነገ የዚህን ተከታይ ክፍል ማለትም ምዕራፍ 12ን ከፊሉን ምዕራፍ 13ንም አብረን እንመለከታለን። ከዚያው ጊዜ ድረስ እንግዲህ እንደተለመደው ያላቁን አገልግሎታችሁን በእግዚአብሔር ፊት በጸሎቲን እኛንም ማሰብን አትርሱ። ጸሎታችሁ ለዚህ አገልግሎት መቆምና መቀጠል ታላቅ ድርሻ ታላቅም የጀርባ አጥንት ነውና እግዚአብሔር ይባርካችሁ። እናደሩ ሰላሙን ይያን የምንተናበታችሁ አለማዮ ዳዊት ምርቱን ይዤላችሁ የቀረብኩት ደግሞ እኔ አበበ ከበደ ወርቄ ነኝ። ሰላሙ ለጌታ ለጌታ